ዛሬ የምንመለከተውም በክርስቶስ በሚለው ሐሳብ ውስጥ ጌታ ኢየሱስ ክርስቶስ ከጌታ መታሰቢያ ጋራ እንዲሆን እሺ ታንኪ እግዚአብሔር ይመስገን። የጌታ ስም የተባረከ ይሁን። በክርስቶስ የሚለውን መሰረታዊ ሐሳብ ነው አብረን የምንመለከተው። ጌታ ምስጋና ይድረሰው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ተነስተን መጽሐፍ ቅዱስን እናነባለን። ጌታ ይመስገን። በመጽሐፍ በቴክኖሎጂ ላይ አንዳንዴ ዲፔንድ ማድረግ አያስተማምንም አይደል? እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌልን አውጥተን ጌታ ኢየሱስ ክርስቶስ የተናገረውን እናያለን እና ትንሽ ከጌታም ራት መታሰቢያ ጋራም እንዲሆን አዳብት አድርጌ ነው የእግዚአብሔርን ቃል አብረን የምንካፈለው። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ ከቁጥር 12 ጀምሮ እስከ 17 ያለውን አነባለሁ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔም አደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ፣ ይሄ የተናገርከው እውነት በእኔና በወገኖቼ ሕይወት ውስጥ እውን ይሁንልን። ይህንን አስተውለን ተረድተን የምንኖርበትን ጸጋ ስጠን። ክብር ምስጋና ሁሉ ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስን እንግዲህ ስናስብ በተከታታይ በጣም በአጽንኦትና በትኩረት ላሳይ የፈለግኩት መሰረታዊ ነገር ምን እንደሆነ በጣም አድርገን መረዳት አለብን። በጣም በርካታ ክርስቲያኖች የጌታ የኢየሱስ ክርስቶስን አዳኝነት ሲያስቡ በሰው ልጆች ሕይወት ውስጥ የተፈጠረ ችግርን ፊክስ ለማድረግ ብቻ የመጣ ኃጢአትን አስመልክቶ ኢየሱስ ክርስቶስ መድኃኒትና አዳኙ ብቻ ሆኖ እንደመጣ ከናካቴውም ደግሞ በርካታ ሰዎች ኢየሱስ ክርስቶስን በአዳኝነት ሲያስቡት በመስቀል ላይ በሰራው ሥራ ብቻ ተወስነው ያበቃል። የጌታ ኢየሱስ ክርስቶስ የሰው ልጆች አዳኝ የሆነበት ጉዳይ ከኃጢአት ጋር መያያዙ ምንም በመጽሐፍ ቅዱስ በሞላው የተጻፈ ቢሆንም ነገር ግን ክርስቶስ ኢየሱስ በክርስትና እምነት ውስጥ በእኛ ሕይወት በሃይማኖታችን ያለውን ስፍራ በትክክል ማወቅ አለብን፣ መረዳት አለብን። ይህንን ለማሳየት እንዲቻል ነው በክርስቶስ የሚለውን ሐሳብ ጽንሰ ሐሳብ ወስጄ ለማሳየት የሞከርኩት። በክርስቶስ የሚለው ሐሳብ ቀላል ቃል ነው፣ ነገር ግን ብዙ እውነተኛ የሆኑ ትልልቅ ነገሮችን ይመለከታል። የመጀመሪያው እግዚአብሔር ዓለምን ሲፈጥር ሁሉንም ነገር ሲፈጥር ዓላማው በክርስቶስ ነው ነገሮችን ለማድረግ የፈለገው። ልጁ ኢየሱስ ክርስቶስ ምክንያት ነው ነገሮች ለመፈጠራቸው ምክንያት ብቻ ሳይሆን የተፈጠሩትን ፍጥረቶች ምን ሆነው ወደፊት መኖር እንዳለባቸው፣ ምን ሊሆኑ እንደሚችሉ ወሳኝም እሱ እንደሆነ ነው መጽሐፍ ቅዱስ የሚነግረን። እግዚአብሔር የተመሰገነ ይሁን። እና ብዙ ሰዎች ጥያቄ ሊያነሱ ይችላሉ፣ የተለያዩ ምርምሮች። ነገር ግን ቀለል ባለ ሁኔታ ነው ላሳያችሁ እንፈልገው። ብዙ ጽሑፎች በዚህ ጉዳይ ላይ ተጽፈዋል። ምናልባት በኪንድል መጽሐፍቶች ወስዳችሁ ሰርች ብታረጉት የምትደነቁበት ትምህርት የተጻፉባቸው ሁኔታዎች ይታያሉ። ስለዚህ እግዚአብሔር ገና ዓለም ሳይፈጠር ነው ክርስቶስን በፈጠራቸው ፍጥረታት ውስጥ በሰው ልጆች ሕይወት ውስጥ ስፍራ የሰጠው። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሰዎች ልጆች ከተፈጠሩ በኋላ ለተፈጠሩ ችግሮች መፍትሄ ፈላጊ ሜንቴናንስ ስራ ሊሰራ የመጣ አዳኝ አይደለም። የእግዚአብሔር ስም የተባረከ ይሁን። ስለዚህ በመጽሐፍ ቅዱስ ስንመለከት ባለፈው አንብቤዋለሁ ይሄንን ክፍል ደግሜ ባነበው ፈልጋለሁ በመጽሐፍ ቅዱስ ስንመለከት ዓለምን በሰማይና በምድር ያሉትን ፍጥረታት የሚታየና የማይታየውን ሁሉ ፍጥረት ኢየሱስ ክርስቶስ በፈጠረበት ጊዜ ሁሉ ነገር ለሱ እንደተፈጠረ ሁሉ ነገር በርሱ እንደተፈጠረ መጽሐፍ ቅዱስ ይነግረናል። ቆላሲስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያለው ሁሉ በማን ተፈጥሯል ይላል? በርሱ ተፈጥሯል ይላል። ፈጣሪ ብቻ አይደለም ከፍጥረት ሁሉ በፊት በኩር ነው ሁሉ በርሱና ለማን ተፈጥሯል? ክብር ለእግዚአብሔር ይሁን። ስለዚህ ይሄ ክፍል እንደሚነግረን በሌሎችም ቦታዎች እነዚህ ነገሮች እናያለን ነገር ሁሉ የተፈጠረው በርሱ ብቻ ሳይሆን ለማንም ነው የተፈጠረው። የእግዚአብሔር ስም የተባረከ ይሁን። ቆም ብላችሁ እስኪ ተመልከቱ ለማን ነው የተፈጠራችሁት? ይሄንን አክኖሌጅ ማድረግ ሪኮግናይዝ ማድረግ በጣም ጥልቅ ነገር ነው። ለማን ነው የተፈጠራችሁት? ብዙ ሰዎች ጌታ ኢየሱስ ክርስቶስ ከዋለላቸው ውለታ የተነሳ ተወዳጅተውት ነው የሚኖሩት ይሄን አርጎልኛል ብለው ነው። ወገኖቼ ጌታ ኢየሱስ ክርስቶስ እኔና እናንተ ከገዛነው ዕቃ የኔ ከምንለው ዕቃ ይልቅ የእርሱ ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከገዛነው ዕቃ ይልቅ ከመኪናችን ይልቅ ኢየሱስ ክርስቶስ ምናችን ነው? ለኛ ምናችን ነው? ባለቤታችን ነው። እኛ የእርሱ ነን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሰማይና ምድር ፈጣሪ ብቻ ሳይሆን የፈጠረው ፍጥረት ምንድን ነው? ባለቤት ነው። የጌታ ነኝ በል እስቲ። በፈጣሪነቱ የጌታ ነኝ። በክርስቶስ የሚል ነገር ስናስብ በክርስቶስ ተፈጥሯል። ነገሮች የተፈጠሩት ፍጥረታትን ሁሉ ፈጥሯቸው በቃ እስቲ የሚያደርጉትልኝ ብሎ ጌታ ኢየሱስ እንደለቀቃቸው አይደለም እናየው። ይህን ሳውንድ ሲስተም ለመለወጥ ውሳኔ ወስነናል። እግዚአብሔር ይመስገን። እንደዚህ የተንኮሻኮሽን አንኖርም። ኦልሬዲ በቃ እኔ እንደውም ወስኛለሁ በበኩሌ። ኳየሮችን ነበር በውሳኔ የምጠብቀው። እንደዚህ የተንኮሻኮሽማ ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። ስለዚህ ውድ ወገኖቼ እኛ የተፈጠርነው በጌታ ነው ብቻ ሳይሆን ማለት ያለብን ለማንም ነው የተፈጠርነው? ለጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። ስለዚህ ማቆም ያለብን ኢየሱስ ከዋለልን ውለታ የተነሳ ካደረገልን ነገር የተነሳ ነው የተወዳጀሁት ብንል ትክክል አይደለም። ትክክል አይደለም። ከዋለልኝ ውለታ የተነሳ ከሰው እንደምንወዳጅ ነው የምንወዳጀው ከሱ ጋራ? እኔ የሱ ነኝ የሚለው እውቀት ለክርስቲያን ትልቅ ነገር ነው። የእግዚአብሔር ስም የተባረከ። እኔ የጌታ ነኝ ማለት ትልቅ ነገር ነው። በህይወቴ ከገጠሙኝ ሰዎች እንደው በትንሽ ኤክስፒሪየንስ ውስጥ አንዳንድ ልቤ ላይ ከሚቀሩ ምስክርነቶች አንዲት ልጅ ነበረች እና ዩኒቨርሲቲ ተማሪዎችን ድሮ ሳስተምር መንፈሳዊ ነገር ይዘዋት መጡ ልጆች። አላቃትም እኔ እኛ ጋር መታ አትማርም እና ለምንድን ነው ተስፋዬ ጋር ውሰዱኝ አለቻቸው። ስለ እኔ ሲያወሩ እዛ ስለምትሰማ ለምን አሏት። እሱን ነው የምፈልገው አነጋግረዋለሁ አለች። መጣች። ከዛ ምን ልርዳሽ አልኳት። እንድትጸልይልኝ ነው አለች። እና ምንም እኔ አይቻትም አላቅም። እና ምንድን ነው ጸልልሽ አልኳት። ዲፓርትመንት መቀየር እፈልጋለሁ እምቢ ብለውኛል ዲፓርትመንት መቀየር እፈልጋለሁ አለች። እና እግዚአብሔር ጸሎትሽን ልመናችንን ስለ አንቺ እንዲሰማ ምንድን ነው ምክንያትሽ አልኳት። እንዴ ምን ነካህ አለች። እንዴ እሱ አይደለ እንደ የፈጠረኝ የማነኝ እኔ አለች። በእውነት እላችኋለሁ ቸርች ከሚመጣ ሰው የተሻለ እምነት አላት። ምን ነካህ አለች። እኔ በእውነት ነው የምነግራችሁ ለዛች ልጅ ለመጸለይ እምነት ያገኘሁት በእሷ ምክንያት ነው። በእሷ በራሷ ምክንያት ነው እምነት ያገኘሁት። እና እውነትሽን ነው የጌታ ነሽ አልኳት። ጸለይን፣ እግዚአብሔር ዲፓርትመንቱን ቀየረላት። ከዛ እንደውም ፕሮግራም መካፈል ጀመረች፣ በቋሚነት ሁሉ መምጣት ጀመረች። አያችሁት? ብዙ ሰው እግዚአብሔር ቤት እያለ የሌለው እምነት በውጭ ያሉ ሰዎች አላቸው። የዓመቱ አለቃ ጌታ ኢየሱስ ክርስቶስን የጠየቀውን ነገር ኢየሱስ በኢየሩሳሌም እንኳን በእስራኤል ሕዝብ መካከል እንዲህ ያለ እምነት አላየውም ብሎ ነው ጌታ ኢየሱስ ያለው። ስለዚህ የመጀመሪያ ነገር በክርስቶስ የሚለውን ነገር ስናስብ ምንድን ነው የምናስበው? ፈጣሪነቱን እናስባለን። ቀጥሎስ የተፈጠረው ፍጥረት የማን ነው? የእሱ ነው። መዋጀት የጌታ ማዳኑ የሰው ልጆች አዳኝ መሆኑ ከጥንት ዓለም ሳይፈጠር በፊት የነበረውን የእግዚአብሔርን እቅድ ተግባራዊ ለማድረግ ዓለም ሳይፈጠር እግዚአብሔር በክርስቶስ ሊያደርግ የወደደውን ለክርስቶስ የተፈጠረውን ፍጥረት ለክርስቶስ ለማድረግ ተግባራዊ ለማድረግ ኃጢአት ከመጣ በኋላ ሰይጣን ከመጣ በኋላ ያ ፕሮግራም መዛነፍ ስለሌለበት ኢየሱስ አዳኝ ሆኖ የመጣው ዓለም ሳይፈጠር በነበረው በእግዚአብሔር እቅድ ሰዎችን የራሱ ለማድረግ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኤፌሶንን ስንመለከት ይሄንን አሳይቻችኋለሁ። በኤፌሶን ምዕራፍ 1 ላይ ሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ ምን አይነት በእግዚአብሔር ፍጥረት ውስጥ ስፍራ እንዳለው ይናገራል። ተመልከቱት ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ ይላል። ተመልከቱት እንዳሳቡ የፈቃዱን ምስጢር አስተውቆናል ይላል። ሐዋርያቶች ይሄንን ነገር ማወቃቸው ትልቅ መገለጥ ነው ለነሱ። የፈቃዱን ምስጢር አስተውቆናል። እግዚአብሔር ካዳናቸው በኋላ ወደ አገልግሎት ካሰማራቸው በኋላ እግዚአብሔር ያለውን እቅድ ገልጦላቸዋል። ይሄንን መረዳታቸው አገልግሎታቸው መልክ ያለውና ስርዓት ያለው እግዚአብሔር ካቀደው እቅድ ጋራ እንዲካሄድ አድርጓል። ክብር ለእግዚአብሔር ይሁን። አሁን አንድ ሰው አንድ ነገር እንድትሰሩለት ወደ እናንተ ጋር ቢመጣ ይሄን አድርጉልኝ ቢላችሁ ፒስ ኦፍ ወርክ ቢሰጣችሁ ያችን ፒስ ኦፍ ወርክ ብቻ ነው የምትሰሩት። ነገር ግን ይሄን ነገር ለምንድን ነው የምታረገው? ምንድን ነው አላማህ ብትሉት አላማው ቢገባችሁ ዋው ትላላችሁ። ያ ሰው የሰጣችሁን ፒስ ኦፍ ወርክ ብቻ አይደለም የምትሰሩት፣ የምትሰሩት ነገር ከሌሎች ስራዎች ከዛ ሰው አላማ ጋር አቀናጅተን ነው የምንሰራው። ክብር ለእግዚአብሔር ይሁን። ይሲ ሐዋርያቶች ይሄ ነገር ገብቷቸዋል። እግዚአብሔር ኢየሱስን አዳኝ አድርጎ ለሰው ልጆች ሲሰጥ ምስጢሩ ምን እንደሆነ ገብቷቸዋል። የፈቃዱን ምስጢር አስተውቆናል ይላል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ምንድን ነው ይላል። በሰማይና በምድር ያለውን ሁሉ ምን ለማድረግ ነው? በክርስቶስ ለመጠቅለል ነው። የእግዚአብሔር ስም የተባረከ ይሁን። እስኪ ተመልከቱት ቆም ብላችሁ፣ እሱ ነው የፈጠረው። የበላይነት ቢሆን ኃይል ቢሆን ስልጣን ቢሆን ክብር ቢሆን ምንም የሚፈልገው ነገር የለም። ምን ማለት ነው ይሄ ማለት? ከዛ በላይ ምን ይፈልጋል? በክርስቶስ ያልሆነ ነገር የሌለበት መንግስት እንዲኖር ነው እግዚአብሔር የሚፈልገው። ክብር ለእግዚአብሔር ይሁን። እግዚአብሔር በመጽሐፍ ቅዱስ ሲናገር ምን ይላል? እግዚአብሔር ሙላቱ ሁሉ በክርስቶስ እንዲሆን ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ የሚለው ነገር እግዚአብሔርን በምልአተ ክብሩ፣ በምልአተ ኃይሉ፣ በምልአተ መለኮታዊ ባህሪያቶቹ ሁሉ ፍጥረትንና እግዚአብሔርን የማገናኘት ሁኔታ ሊታይበት የሚችል እንደ ኢየሱስ ያለ ማንም የለም። በሰማይና በምድር ያለውን ሁሉ ምንድን ነው? ጠቅላይ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ የጌታ ማዳንን እስኪ ተመልከቱት። በአይነ ህሊናችሁ ይሄንን ሲያደርግ ተመልከቱት ምን አይነት ሁኔታ እንዳለ። ቁጥር 19 ተመልከቱት። ክርስቶስን ከሙታን ሲያስነሳው ምን እንዳደረገ ተመልከቱ። ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ውድ ወገኖቼ ጌታ ኢየሱስ ከድንግል ማርያም ከመወለዱ በፊት ወደዚህ ዓለም ከመምጣቱ በፊት ክብሩም ኃይሉም ስልጣኑም ታላቅነቱም ይሄ ነው የሚባል አይደለም። ነገር ግን ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ኃጢአት ወደ ዓለም ገብቷል። በዓለም ላይ ብዙ አይነት ሁኔታዎች ተፈጥረዋል። በፈጠረው ፍጥረት ውስጥ ኬዎስ ተፈጥሯል። ምን አለ? ጌትነት ያላቸው፣ አለቅነት ያላቸው፣ ስልጣን ያላቸው የተጠሩበትን የተፈጠሩበትን ዓላማ ያዛቡ በፈጠረው ፍጥረት ውስጥ ኬዎስ የፈጠሩ በመላእክት ሌቭል በሰዎች ሌቭል የተፈጠሩ ችግሮች አሉ። እነዚህን ሁሉ ነገር ኢየሱስ ክርስቶስ ምን ማድረግ አለበት? ኦቨርካም ማድረግ አለበት። ጌትነቱ፣ ኃይሉ፣ ስልጣኑ ከነዚህ ሁሉ በላይ ሆኖ መታየት አለበት። እነዚህን ሁኔታዎች ስንመለከት በጣም እጅግ ምንቸገርበት ግን ልናስቦ የሚገባ ነገር አለ። እግዚአብሔር በፈጣሪነቱ ከማንም በላይ ነው። ነገር ግን የፈጠራቸው ፍጥረታት የሚቸገሩባቸው ችግሮች አሉ። በመጽሐፍ ቅዱስ ስንመለከት ጌታ ኢየሱስ ክርስቶስ እነዚህን ከነዚህ በላይ እንዲሆን ካለቆች ከጌትነት ከስልጣን በላይ እንዲሆን የግዴታ ሰው ሆኖ መሞት ያለበት ምስጢር ምን እንደሚል ዕብራውያንን ተመልከቱት። በዕብራውያን መጽሐፍ ላይ ትንሽ ከበድ ያለ ሐሳብ እንመለከታለን። ቁጥር 14 ላይ ምዕራፍ 2 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይላል። ምን ማለት ነው ይሄ? ማለት ዲያብሎስን እንዴት ነው የሚሽረው ይላል? እንዴት እግዚአብሔር ሁሉ ችሎታ ያለው እንዴት ሰይጣንን በሞት ይሽረዋል? የሰይጣን ጌትነት አለቅነት ስልጣኑ አስፈሪነቱን ኢየሱስ መሞት ለምንድን ነው የሚያስፈልገው? አያችሁት? ሞት ምንድን ነው? ሞት ማለት ከእግዚአብሔር ምን ማድረግ ነው? መለየት ነው። እግዚአብሔር የሌላቸው ከእግዚአብሔር ሰዎች ሲለዩ ሙታን ናቸው። ስለዚህ እግዚአብሔር የሌለበት ከእግዚአብሔር ጋር ባለመታዘዝ ሞት የሞቱ የሰዎች ልጆችን እያስፈራራቸው እንዳለ ነው ክፍል የሚናገረው። ለምንድን ነው ይሄን ያደረገው? በስጋና በደም የተካፈለው በህይወታቸውም ሁሉ በሞት ፍርሃት ይታሰሩ የነበሩትን ምን እንዲያረጋቸው ነው? ነፃ እንዲያወጣ። ለምን እንደዚሁ አምላክ እንዳለ አያወጣቸው? ጌታ ኢየሱስ ክርስቶስ ሰዎች ከእግዚአብሔር ተለይተው ያሉበት ክልል፣ ባለመታዘዝ የተፈጠረው ክልል፣ ሞት የሰለጠነበት ክልል፣ ሰይጣን እንዴት ባለስልጣን እንደሆነ መጽሐፍ ቅዱስ ላይ እኔ ግልጦን የሆነ ነገር አላይም። ነገር ግን የሚመስለኝን ነው የምነግራችሁ። በሞት ላይ ስልጣን ያለውን ይላል። ዲያብሎስ ስልጣን እንዳለው ይናገራል። እኔ እግዚአብሔር ጠርቶትና እንግዲህ ከዛሬ ጀምሮ ባለስልጣን ነው የሚለው አይመስለኝም። እንደዚህ ያለው አይመስለኝም። መጽሐፍ ቅዱስ ላይ እንደዚህ ያለ ነገር የለም። የሚመስለኝ የምረዳው ነው። ወደፊት የተሻለ ነገር ስረዳ ልለውጠው ይችላለሁ። ግን የሚመስለኝ ነገር ግን ዲያብሎስ ሰዎች ስለታዘዙት ፈጣሪያቸውን እምቢ ብለው ስለታዘዙት የሰይጣንን ሐሳብ በመቀበል የአምላካቸውን የፈጣሪያቸውን ሐሳብ ጥለው በሰይጣን ስልጣን ስር፣ በሰይጣን ምክር ስር፣ በሰይጣን አስተሳሰብ ስር ራሳቸውን በመጣላቸው ነው ስልጣን ያገኙ። ሰዎች እግዚአብሔርን ስለበደሉ ሞራል ኦቶሪቲ የላቸውም። እግዚአብሔር ሰይጣንን ዞር በሌሉት አይችሉም። ከእግዚአብሔር ጋር ተጣልተዋል። አምላክን ተዳፍረዋል። በደለኞች ሆነዋል። የህሊና ወቀሳላቸው ኃጢአት ይከሳቸዋል። አያችሁት? ስለዚህ ሰይጣን ምን አግኝቷል? መብት አግኝቷል። ሰዎችን ምን ያደርጋቸዋል? ያስፈራራቸዋል። በዚህ ያሰቃያቸዋል። እንዲታዘዙት ሰዎችን ይጠቀማል። ሞትን ማስፈራሪያ አድርጎ ይጠቀማል። ጌታ ኢየሱስ ክርስቶስ ይሄንን ዲያብሎስን በዚህ ሞት ላይ ስልጣን ያለው እሱ እያለ ዓለም ሳይፈጠር የነበረውን የእግዚአብሔርን ሐሳብ በእርሱ ሊከናወን ያለው ሊከናወን አይችልም። ለምን? There is an area ኢየሱስ ክርስቶስ ባለስልጣን ሆኖ በአምላክነት የፈለገውን ማድረግ ይችላል። ነገር ግን ሁሉ ግን የሱ በሆነ መንገድ ግን ሊያስተዳድር የሚችልበት በአዳኝነት ለሁሉ ክብርና ህይወት የሆነበት ነገር ግን ሊከናወን የማይችልበት ክልል ተፈጥሯል። የሙታን ክልል ተፈጥሯል። ሰይጣን በዛ ክልል ውስጥ ባለስልጣን ሆኗል። አለቃ ሆኗል። ሰይጣን መንግስት አለው። መጽሐፍ ቅዱስ እንደሚነግረን የዚህ ዓለም ገዢ ይለዋል። መጽሐፍ ቅዱስ የዚህ ዓለም አምላክ ይለዋል። እንደ አምላክ እንደ ገዢ ሆኗል። ሰይጣን በመንግስቱ ስር ሌሎች መናፍስቶች አሉ፣ አለቆች፣ ጌትነት ስልጣን ያላቸው አሉ። ሐዋርያው ጳውሎስ በመንፈሳዊ ውጊያ ውስጥ ከነዚህ ሁሉ ጋር እንደሚፋለም በኤፌሶን ምዕራፍ 6 ላይ ይነግረናል። ስለዚህ እነዚህ አለቆች እነዚህ ስልጣናት በሰው የሰዎችን ልጆች የሚቆጣጠሩት ለእናንተ አይታወቃችሁ ይሆናል። ግን በመንፈሳዊ ህይወት ውስጥ በጸሎት ስትተጉ እግዚአብሔር በጸጋው በተለያየ መንገድ በህይወታችሁ ሲያልፍ ዩልሲ ማሊግናንት የሆኑ አስፈሪ ኃይላቶች በዓለም ላይ አሉ። የዓለምን መንግስታት ሁሉ የሚቆጣጠሩ አሉ። በክልል በሪጅን በሎካሊቲ ደረጃ ዓለምን ይቆጣጠራሉ። ስለዚህ ያለንበት ዓለም ሰው ያለበት ብቻ አይደለም፣ መናፍስቶች የሚገዙበት ክልል ነው። በጣም በርካታ የእግዚአብሔር ሰዎች አንዳንድ ቦታ ሊያገለግሉ ሲሄዱ የተለያየ ለሰዎች ሲጸልዩ ብዙ ነገሮች ያሉ አንድ ጊዜ በአንድ መጋዚን ላይ የተመለከትኩት ማረሳው ነገር አለ። አንድ ሰው ለአንድ ወጣት ልጅ እንዲጸልይለት ይጠየቃል። እና ስለዛ ልጅ ሲጸልይ ያ ልጅ ያለበት ከተማ ሌላ ከተማ ነው። ነገር ግን ለልጁ መጸለይ ሲጀምር እንደ ሮማውያኖች በቃ በጣም አርምድ የሆነ መሳሪያ የታጠቀ የሚመስል መንፈስ ሲቋቋመው ያለ ጌታ ሆይ ምንድነው ይሄ ነገር ብሎ ሲል ይሄ ልጅ ባለበት ከተማ ላይ የሚገዛ መንፈስ ነው ይለዋል። ከዛ መንፈስ ጋራ ተደራድሮ ስንት ውጊያ አድርጎ የጌታን ስም ጠርቶ ነው ልጁ የተፈወሰው። ክብር ለእግዚአብሔር ይሁን። ስትጸልዩ ለከሌ ብቻ አይደለም ጸልዩት። በዓለም ላይ በቁጥጥር ስር ዓለምን ያደረጉ ሰዎች አሉ። የሰዎችን ትዳር ለማፍረስ፣ ኑሯቸው ለማበላሸት፣ መንገዳቸው ከእግዚአብሔር ጋር እንዲዘጋ ለማድረግ በመንግስታት፣ በሰዎች፣ በትዳር፣ በኑሮ፣ በወንድም በእህት መካከል ጠብን፣ ችግርን፣ ሰላምን የሚነሱ መናፍስቶች አሉ። ስለዚህ ኢየሱስ አዳኝ ሆኖ ሲመጣ ዝም ብሎ እኔና እናንተም በኢንዲቪጁዋል ደረጃ አዳኛችን ሆኖ ሊያድነን አይደለም። ያዳነን ከኃጢአት ብቻ አይደለም፣ እዚህ ላይ እንዳየነው ከምንም ነው፣ የዲያብሎስንም ስልጣን ሽሮልን ነው። ክብር ለእግዚአብሔር። የዲያብሎስንም ስልጣን ሽሮ ነው። እኔ ዶሮ የሚመስለኝ የነበረ ልጅ ያለው ይሄ የሰይጣን ነገር ሲታሰብ የደብተራ የምናምን ይሄ መተት ያለው ያለመሰልጠን እንደዚህ በቃ አቧራ እንትን አመድ ረስቸውን አመድን አመድ ጋ ምናምን የሚሆን ነገር ነው የሚመስለኝ የነበረ። ወገኖቼ ዛሬ ሳታን ወርሺፐርስ በዓለም ላይ ምን እንደሚሰሩ ብትመለከቱ ማመን አትችሉ። ለሰይጣን ሐውልት ሊተክሉለት ቺካጎ ውስጥ ሳታን ወርሺፐርስ ምን ልበላችሁ ሴርሞኒው ሰይጣን እንትን ሊያደርጉለት። በዓለም ላይ ሳታን ወርሺፐሮች ዘ ቤስት ወርሺፐሮች የሰይጣን የት ነው ያሉት? የሰለጠው ምዕራቡ ዓለም ነው ያሉት። ስለዚህ ኢየሱስ አዳኝ ሆኖ ሲመጣ እነዚህን አለቆች እነዚህን ጌትነት ስልጣን ኃይል ያላቸውን ሁሉ ሊሽር ነው የመጣው። ክብር ለእግዚአብሔር ይሁን። ሊሽር ነው የመጣው። የሚያድነን ሲያድነን ኢየሱስ ክርስቶስ ከነሱም ታድጎ ነው የሚያድነን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ታርጌት ያደረገው ትልቅ ነገር ዲያብሎስ በሞት ላይ ስልጣን አለው። ግን በምንድን ነው የሻረው? በቦክስ ነው የሻረው? በሰይፍ ነው የሻረው? በሞት። ለምን በሞት ያድናል? ዋይ በሞት ለምን ሄዶ ሰይጣን ዞር በል ምናምን እንዴት ሊለው አይችልም? በአምላክነቱ ለምን ሊያሸንፈው አይችልም? ምስጢርን የገባኝ ልንገራችሁ። ሰይጣን የኔ የሚለው ነገር እንዳይኖር የሚያደርግ የደህንነት ስራ ነው ኢየሱስ የሰራው። ሰይጣን የኔ የሚለው ነገር ከጌታ ከኢየሱስ ክርስቶስ ውጪ፣ ፍጥረት ሁሉ ለእርሱ ከተፈጠረለት ጌታ ውጪ ማንም ፍጡር በዚህ ጉዳይ ላይ እኔ አለቃ ነኝ እኔም ባለመብት ነኝ የሚል ሁለት ተቃራኒ ኃይል ሆኖ እንዲኖር ኢየሱስ ክርስቶስ አይፈቅድም። ኢየሱስ በሰማይና በምድር ስልጣን ሁሉ ተሰጠኝ ሲል ምን ማለት እንደሆነ ታስተውላላችሁ? There is no any power በሰማይና በምድር ከኢየሱስ ክርስቶስ ውጪ አለቃ ነኝ የሚል ጌታ ነኝ የሚል ማንም የለም። ኢየሱስ ክርስቶስ ሞትን ፈርቶ ዮሐንስ በእግሩ ስር በተደፋ ጊዜ ምን እንዳለው ታውቃላችሁ? አይዞ በርታ በርታ አላለው። ዮሐንስ አለው ተመልከቱ የሞትና የሲኦል መክፈቻ እኮ በጀ ነው ያለው አለው። There is nothing የምትፈራው ማንም የለም አለ። ብንሞት እንኳን ሕያዋን እንሆናለን የሚሉት እኮ ለዚህ ነው። ለእኔ ሞት ጥቅም ነው እንዲሉ ያረጋቸው ምንድን ነው? ከኢየሱስ የተነሳ ሞት ማለት ምንም ትርጉም የለውም ለክርስቲያን። ክብር ለእግዚአብሔር። አንድ ጊዜ አንድ ልጅ በጣም ታሞ ሆስፒታል ነበረ እና ከማገለግላቸው ልጆች በጣም ጤናማ ወጣት የሆነ ልጅ ኤሌክትሪካል ኢንጂነሪንግ ይማር ነበር። እና ይሄ ልጅ በጣም ሆዱ እያበጠን በቃ ሰውነቱ ሁሉ እየከሳ ሐኪሞቹም ግራ ገብቷቸው ልጆች ባክ ሄድና የው እንደ ሆድን ካልቀደድን ይሉታል በጣም በቃ ተስፋ ቆርጧል አሉ። ሲሄድ ሰውነቱ ሁሉ ከስቷል። ምን እንደምለው በጣም አሳሰበኝ። ሰዎች ችግር ውስጥ መከራ ውስጥ እያሉ ላይትሊ ማናገር እጅግ በጣም አስቸጋሪ ነው ወገኖቼ። መከራቸው ትልቅ ነው። በደለላ መናገር አይቻልም። እንደው ምን ልበለው ጌታ ሆይ ብዬ በእውነት ነው መነግራችሁ በእግዚአብሔር ፊት ነበር። እና እዛ አልጋው አጠገብ ቁጭ ብዬ የሚገርም ቃል እግዚአብሔር ሰጠኝ። ሙታንንም ሕያዋንንም የሚገዛውን ጌታ ሳየው አለኝ። ሙታንንም ሕያዋንንም ወገኖቼ There is no dark force bazi alam lai. There is only one force. Yesus yemibal geta. Mot yemibalbet kelinin yewerre. Moten yawata hiwot yallo. Bemot lai sultan yallon yeshare Yesus yemibal minden yallo. Geta ne yallo. Kibr le egziaber. Kibr le egziaber. Kibr le egziaber. ስለዚህ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰዎችን ሲያድን በሞት ላይ ስልጣን ያለውን ዲያብሎስን ሲሽር ዲያብሎስ ያ መብቱ ሆኖ አይደለም እግዚአብሔርን በመበደል ሰዎች ሙታን ስለሆኑ እግዚአብሔርን በማሳዘናቸው ሰዎች በደለኞች ስለሆኑ በበደል የሚሞቱትን ያንን ሞት በበደል የሚሞቱትን ያንን ሞት ሙታን የሆነ ባህሪያቸውን ገንዘቡ አድርጎ ለሞት የተዳረገውን የኔና የናንተን ማንነት ኢየሱስ ክርስቶስ በመታዘዝ ሞት ሞቶ ያንን ሞት ሻረለ። ክብር ለእግዚአብሔር። ከእግዚአብሔር ባለመታዘዝ ሞት የተለዩትን ሰዎች ይሄንን ማንነት አምላክ ሆኜ ህይወት በመስጠት አይደለም ማደነው። ይሄን ማንነት እንደዛ አይደለም ማደነው። ልብ በሉ። ይሄን ማንነት ማደነው ቃል ልክ አይደለም መልአክ ልክ አይደለም። ይሄን ማንነት ማደነው ይሄን ማንነት የራስ ያድርገ ነው። ስለዚህ ኢየሱስ ከድንግል ማርያም ተወለደ የሰው ልጅ ሆነ። ጌታ ኢየሱስ በመድር ሳለም ስለራሱ የሰው ልጅ የሚለውን ቃል ይወደዋል። የሰው ልጅ ሆነ የፈጠረውን ፍጥረት ማንነት ገንዘቡ አደረገ። ሰይጣን የፍጡር ተቆርቋሪ የእግዚአብሔር ተጻራሪ ሆኖ ሰዎችን ከእግዚአብሔር የለየው ሰይጣን አያችሁት አሁን ከኢየሱስ ክርስቶስ ከሚባል ሌላ ሰው ጋር ተፋለመ። ዘፍጥረት ምዕራፍ 3 15 ላይ ተነገረው ትንቢት ተፈጸመ ራስህን የሚቀጠቅጥ ይመጣል አለው። አሁን ኢየሱስ ክርስቶስ ያንን ሞት ሲሞት ሰይጣን ያንን ሞት ሲሞት በጣም ብልህ ነው። ምክንያቱም ይሄን ሞት ሰዎች ሲሞቱት ይሄንን ሞት ያለ መታዘዝ ሞት ህይወት እንዲገኝበት ሊያደርግ የሚችል ማንም ያንን ሞት ሊሞት የሚችል የለም። ወገኖቼ ጳውሎስ በሞቱ እንደመስለው እመኛለሁ እንዳለ ታውቃላችሁ። ሞት እኮ ዝም ብሎ እንደሞተ እንዳይመስላችሁ ኢየሱስ ክርስቶስ ግራና ቀኝም ወንበዴዎች በዛው ሰዓት በተመሳሳይ አይነት መስቀል ላይ ሞተዋል። የመስቀሉ ቅርጽ ደህንነት ሊያመጣ አይችልም። እነዛም ወንበዴዎች እዛ ላይ ሞተዋል። ወገኖቼ የኢየሱስ ሞት የሚያድን የሆነበት ምስጢር ተረዱ። ኢየሱስ የሞተው ሰይጣን የኔ የሚለው አንድም ነገር ሳይኖር መሞቱ። የእግዚአብሔር ስም የተባረከው። ሰዎች የሰይጣን በሆነ ምክር ተወስደው ሰይጣንን ባለስልጣን አርገውታል። ኢየሱስ ግን ሲሞት አንድም ነገር ሰይጣን የኔ የሚለው ነገር በርሷል ነበረው። ጌታ ኢየሱስ ክርስቶስ በሞተበት ጊዜ ወገኖቼ የተናገራቸው ነገሮች አሉ። ምን እንደሚል ተመልከቱ። ምዕራፍ 14 ላይ ቁጥር 30 ላይ 31 ላይ ከንግዲ ወዲ ከናንተ ጋር ብዙ አልናገርም የዚህ ዓለም ገዢ ይመጣል። ከዛ ምን ይላል ከዛ በኋላ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ከንግዲ ወዲ ከናንተ ጋር ብዙ አልናገርም የዚህ ዓለም ገዢ ይመጣል ብሎ ምን ይላል? በእኔም ላይም ምን አንዳች የለው የኔ የሚለው ነገር የለው። ክብር ለእግዚአብሔር። ኢየሱስ ጋር ያለው የእግዚአብሔር ነገር ብቻ ነው። ሰይጣን ምክንያት የሚያረጋው ግራውንድ የሚያረጋው ነገር የለም። ጌታ ኢየሱስ ክርስቶስ በጉልበት አይደለም ያዳነን፣ በጽድቅ ነው ያዳነን። ያዳነን በፍትህ ነው ያዳነን። ያዳነን በእውነት ነው ያዳነን። የሰው ልጆችን አበሳ እግዚአብሔርን በድለው በላያቸው ላይ ያነገሱትን ሞት ለመሻር ኢየሱስ ሊትራሊ ሰፈር ማድረግ ነበረበት። ለምን? ህጋዊ በሆነ መንገድ፣ ፍትህን በጠበቀ መንገድ፣ ጽድቅን ባነገሰ መንገድ፣ እውነተኛ በሆነ መንገድ እኛን ለማዳን የነሱ ሞት የኔ ሞት ይሆናል። ነገር ግን ሰይጣን የኔ የሚለው ነገር እንዳይኖር አድርጌ ነው መሞተው። ክብር ለእግዚአብሔር። ክብር ለእግዚአብሔር። ዲያብሎስ የሰው ተቆርቋሪ የእግዚአብሔር ተጻራሪ የነበረው ለመጀመሪያ ጊዜ ነፍሰ ገዳይነቱ በክርስቶስ ላይ ታየ። ሰዎች እየታለሉ ታዘውት ነው የሞቱት። ኢየሱስን ሲገድል ግን ነፍሰ ገዳይ ሆነ። ከዚህ በኋላ ቢፈረድበት there is a legal reason ዲያብሎስ ለዘላለም ይፈረድበታል። ይሄንን ያቃል። He became a murderer ኢየሱስ ክርስቶስ ንጹህ ጌታን አሳልፎ ሰጠ። ጌታ የተመሰገነ ይሁን። ነገር ግን ጌታ ግን ሲሞት ግን ምንድነው ያደረገው? እኔና እናንተ ሟች ሆነው ማንነታችንን በሚሞትበት ጊዜ በንጽህና በቅድስና ሰይጣን በሌለበት ምክንያት ስለሞተ ሰይጣን በሱ ሞት ላይ እችን ታህል ቫልዩ የለው። እግዚአብሔር ግን እሱን በመታዘዝ እግዚአብሔርን በመታዘዝ ሰይጣንን ባለመታዘዝ የሰይጣንን ምክር ባለመስማት ሰዎች ለሰይጣን ራሳቸው እንደሚያስገዙ ባለመገዛት በክብር ህይወት ኢየሱስ ኖሮ ስለሞተ እግዚአብሔር ምን አለ? በክርስቶስ ሰዎች በማንነታቸው ማገኙትን ነገር በክርስቶስ ንጹህ ሆኖ በሞተው በኢየሱስ ክርስቶስ ተመልከቱት እግዚአብሔር ያደረገው ህይወቱን ክብሩን ሁሉ በዛ በሞተው ማንነቱ ላይ አፈሰሰ። ክብር ለእግዚአብሔር። ከሞት እንድንነሳ ምክንያት ሆነ። በክርስቶስ የፈጣሪያችን የሆነው እግዚአብሔር በክርስቶስ አዳኛችን ሆነ። ካለመኖር ወደ መኖር ያመጣን እግዚአብሔር ከኖርን በኋላ የሰራነው በደል ያመጣብንን ሞት ከኛ ላይ እኛን ሆኖ አዳነን። ክብር ለእግዚአብሔር። ክርስቲያን እውነትን እስካወቀ ድረስ ሰይጣንን ለማሸነፍ ጡንቻ ያስፈልግም። እውነትን ታውቃላችሁ። እውነት ምን ያረጋችኋል? ክብር ለእግዚአብሔር። ክብር ለእግዚአብሔር። አሁን እኔና እናንተ ሟች የሆነ ሰውነት ነው ያለ። ሰውነታችን በእድሜም በበሽታም በብዙ ነገር የሚንገላታ ባህሪ ነው ያለ። ነገር ግን ኢየሱስ ክርስቶስ ሞትን ያሸነፈው ጌታ ለእኔና ለእናንተ ወደዚህ ዓለም ሲመጣ የተናገረው ነገር አለ። ሴንትራል የሆነ ነገር የተናገረው ምን እንዳለ ታውቃላችሁ? እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ህይወት ምንድነው? ብዙ ሰዎች ከሌ ላይፉን እየቀጨነ ይላሉ። ዶሮ ትዝ ይለኛል ላይፉን እየቀጨነ ይላሉ። ምንድነው ላይፉን እየቀጨው? አዲስ ልብስ ለብሶ ይሆናል ወይ ስኒከር ሲያርግ? እንዴ ላይፉን እየቀጨ አይደለም እንዴ? ስኒከር በማድረጉ ነው። ሰውየው ባዶ ኪስ ሊሆን ይችላል። ይሄን ወይም ስንት ነገር ጣጣለው አይደለም? አዎ ላይፉን እየቀጨነው ያለው let me tell ወገኖች ማግኘት በሉት በዚህ ዓለም ላይ ሰው ምኞቱን ሁሉ ቢያከናውን ኢየሱስ የሚሰጠውን ህይወት ከዚህ ዓለም ማቴሪያል ነገር ሊያገኝ አይችልም። በጣም ያሳዝናል። በዚህ ዘመን በጣም ብዙ ሰዎች ተሳስተው የሚያስተምሩት ትምህርት አለ። የእግዚአብሔርን በረከት እግዚአብሔርኛ መጎብኘቱን የምናየው በምንሰበስበው ማቴሪያል ነገር ይመስላቸዋል። በገንዘብ በመባረካችን በጥሩ ኑሮ በመሟላ አይደለም። ኢየሱስ ህይወት እንዲሆንላችሁ ነው የመጣሁት የሚለው ሞትን ሪቨርስ የሚያረግ ህይወት ሊሰጠን እንደመጣ ነው። ክብር ለእግዚአብሔር ይሁን። ይሄ ከትንሳኤ ጋር የተያዘ ነው። ይሄ ከሰማያዊ ነገር ጋር የተያዘ ነው። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣዋል። ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 5ን ተመልከቱት። ሮሜ ምዕራፍ 5 ይሄንን ክፍል በቃላችሁ ብታጠኑት መኝላችኋለሁ። ሮሜ ምዕራፍ 5 እጅግ በጣም ውብ የሆነ መጽሐፍ ቅዱስ ክፍል ነው። በአንድ ሰው በደል ምክንያት ሞት እንደመጣ ቁጥር 12 ይናገራል። እና ተመልከቱ በአንድ ሰው በደል ነው ሞት የመጣው። ነገር ግን በዚህ በአዳም ምክንያት የመጣው ሞት በሰዎች ሁሉ ላይ እንደነገሰ ቁጥር 14 ይናገራል። ሞት ደግሞ ነገሰ ይላል። ነገሰ ማለት ምን ማለት ነው? ሞት የማይገዛው ሰው የለም ማለት ነው። በሰው ሁሉ ላይ ነገሰ። ከዛ በኋላስ እግዚአብሔር በዚህ አዳም ባነገሰው ሞት ላይ መፍትሄ ሲሰጥ ምንድን ነው ያደረገው? ስጦታ ሰጠን። ሙታን ለነበርን ለሰዎች ልጆች። እስኪ ቆም ብላችሁ አስቡ ወገኖቼ፣ እግዚአብሔርን ባለመታዘዝ በበደላችንና በኃጢአታችን ሙታን ለነበርን ሰዎች እንደገና ሁሉ ለእርሱ የተፈጠረለት ኢየሱስ እኛኑ ሊያድን እኛው ጋር መጣ። ክብር ለእግዚአብሔር። ክብር ለእግዚአብሔር። አንድ ጊዜ አንድ አባት ልጁ በጣም ታስቸግረው ነበር። ቲኔጀር ይያለች ከቤት ሁሉ ጠፋች። ያ ሰው ኩሩና በቃ ራሱን ለምንም ነገር የማይሰጥ ነው። ልጁን ለማግኘት ሄደች የተባለበት መርካቶ በሉት ሴትኛ ዳሪ ቤት ምን ልበላችሁ ያልሄደበት ቦታ የለም። በጣም ያሳዝነኝ ነበር። እያለቀሰ እያነባ ይመጣል። ልጁ ብዙ ኪሳራ ከስራ መጨረሻ ስትመጣ የተቀበለበት ፍቅር አረሰው። ውድ ወገኖቼ ጌታ ኢየሱስ የት ያላችሁ የመጣ ይመስላችኋል? የት ነው የመጣ እና ያገኛችሁ ኢየሱስ ክርስቶስ? Where do you think he found you? ስጦታው እንደ በደሉ መጣ እንደዛ አይደለም ይላል። ስጦታው የመጣበትን መጠኑን ተመልከቱት። ቁጥር 16 አንድ ሰው ኃጢአት በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ኢየሱስ የተሰጠው ለአንድ አዳም በደል አይደለም፣ ከዛ ያለፈ ነው ይላል። ምንድነው? ፍርድ ከአንድ ሰው ለኩነኔ መጥቷልና። ስጦታው ግን ብሎ ምን ይላል? ክብር ለእግዚአብሔር። በብዙ በደል ተመልከቱት፣ በብዙ በደል ለማጽደቅ የአዳም ለኃጢአት ለሞት አጋልጦናል፣ ለሰይጣን አሳልፎ ሰጥቶናል። የጌታዬ ኢየሱስ ክርስቶስ ግን አዳኝነት ግን ስንመለከት ሳሚ ሄደ ፕሊስ አንዳንድ ነገር ነገሯቸው እና ስንመለከት እነዚህን ሁኔታዎች ወገኖቼ ኢየሱስ ክርስቶስ ግን የመጣው ለአዳም አሳልፎ ከሰጠን በኋላ እኛም ተወልደን የምንሰራውን ኃጢአት ሁሉ ጨምሮ ሊያድን ነው የመጣው። ክብር ለእግዚአብሔር ይሁን። ብዙ በደል በሉ እስቲ። የእግዚአብሔር ስም የተባረከ ይሁን። አያችሁት? እና የመጣው ተመልከቱ ለማጽደቅ በሉ እስቲ። ክብር ለእግዚአብሔር ይሁን። ለማስታረቅ ብቻ አይደለም ኢየሱስ ከእግዚአብሔር ጋር ያስታርቀናል፣ ደግሞ ምን ያረጋናል? ያጸድቀናል። ይሄ ራሱን የቻለ ትምህርት ነው። ከዛ ተመልከቱ በአንዱ በደል ሞት በአንዱ በኩል ከነገሰ ሞት የነገሰው ሰዎች ላይ በምንድን ነው? በአንዱ በደል። ህፃናቶች ይሞታሉ፣ ምንም ክፉና ደጉንም ማያውቁ። ምንድን ነው የሚገላቸው? የማን በደል ነው? የአዳም በደል ነው። የምንሰራው በደል ሞታችንን ሊያፋጥን ይችላል እንጂ ሞትን በእኛ ያነገሰው አንድ በደል ነው። ቁጥር 17ን አብራችሁኝ በሉት። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና ሃሌሉያ የጽድቅን ስጦታ ብዛት የሚቀበሉ በአንዱ ሃሌሉያ በኢየሱስ ክርስቶስ በኩል ምን ይሆናሉ? ምን አይነት ቃል ነው ይሄ ቃል? ይሄንን እኔ አላስ ነው ወገኖች፣ እንኳን ቀመስ ነው ልንል አላስ ነው። በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ፈጣሪ የነበረው እኔን ለማዳን እናንተን ለማዳን ሞት በነገሰበት ክልል ውስጥ መጥቶ የሰራው ስራ አስታራቂ ሊሆን ብቻ አይደለም፣ የኃጢአት ይቅርታ ሊያስገኝ ብቻ አይደለም፣ እኛ በህይወት እንድንነግስ ለማድረግ ነው። እኔ ቃሉንም ለመረዳትም ችግር እኮ ነው ወገኖቼ። በህይወት መንግስት ምን ማለት ነው ወገኖቼ? በህይወት ይነግሳሉ። እናንተ ወገኖቼ መጽሐፍ ቅዱስን እርግጥ ያረግን እንደዚህ መያዝ አለብን። በህይወት የሚነግሱት እነማን ናቸው? እዚህ ላይ የሚለውን እስኪ ንገሩ። እነማን ናቸው በህይወት የሚነግሱት? አይደለም እንደዚህ ያለ መልስ አትመልሱ። የተጻፈው ነው ማለት ያለባችሁ። አትቆራርጡት። ነፍስ ያለውን ነገር ብሉ። የጸጋን ብዛትና በሉ ጮክ ከብላችሁ ነው ይሄን ማለት አቤት አቤት ወገኖቼ የጸጋን ብዛትና ምን የጽድቅን ስጦታ ብዛት ምንም ያረጉ ሃሌሉያ አቤት 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 አፍዘዛ ደንግዝ እግዚአብሔር ይወሰድልን የምን ብዛት ወገኖቼ የጸጋን ብዛት የጽድቅን ስጦታ ብዛት የሚቀበሉ ማለት ነው። የእግዚአብሔር ስም የተባረከ። እነዚህ ናቸው በህይወት የሚነግሱ። መኪና የነዱ ቤት ያላቸው ሚስት ያላቸው ልጅ ያላቸው ስልጣን ያላቸው ገንዘብ ያላቸው አይደለም የሚለው የጸጋን ብዛት የጽድቅን ስጦታ ብዛት የሚቀበሉት ናቸው በህይወት የሚነግሱ። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ወደዚህ ዓለም መጥቶ በዓለም ላይ ያሉትን የጨለማ ኃይላት የሚገዙትን የክፋትን ሰራዊት በሙሉ በሰዎች ህይወት ውስጥ ሰዎችን ለማስፈራራት ሰዎችን ለመግዛት ምክንያት የሚሆናቸው ነገር በሙሉ አጥፍቶታል። ሃሌሉያ አጥፍቶታል። ዲያብሎስ በእግዚአብሔር ኮርት በእግዚአብሔር በፍርድ ላይ ቢቀመጥ ዲያብሎስ ከሳሽ ሆኖ ሊቀመጥ አይችልም። ራይ ምራፍ 12 ምን እንደሚል ተመልከቱ። ምን ይላል ራይ 12? ኮርት ላይ መቀመጥ አይችልም ይላል። እዛ ለምን እንደሆነ ታቃላችሁ? የሚናገረውን መላእክቶች ተመልከቱት ምን እንደሚል። በሰማይ የተሰማ ታላቅ ድምጽ ምን እንደሚል አብረን እንበለው እስቲ። አሁን በሉ ያምላካችን ማዳንና ኃይ መንግስትም የክርስቶስም ስልጣን ሆነ። ቀንና ለሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። ኢየሱስ አዳኝ በሆነበት በነገሰበት ከሳሽ የለም። ክብር ለእግዚአብሔር ይሁን። ምን አይነት ነገር! ለምንድነው የሌለው እንዴ? በደል የለም እንዴ? ንሳሳት የለም እንዴ? እናጎድል የለም እንዴ? ወል እነዚህ በደለኞች ሰይጣን እየመጣ አሁንም ሲከሳቸው ምን ይላል? በኮርት በሰማይ ሊከስ አይችልም። እነሱ ጋር ግን እየመጣ ይከሳቸዋል። እነርሱም በል ውስጥ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ምን አረጉት? ድል ነሱት። ዲያብሎስ ኬስ ክሎዝድ። ክብር ለእግዚአብሔር ይሁን። ማርቲን ሉተር የሚባለው ሰው ሰይጣን ይከሰው ጀመር አሉ። እስካሁን መጽሐፍቶች ሳነብ ይህን ነገር አላገኘሁም። ሁሉንም አላነበብኩም የማርቲን ሉተር እና ምን ይላሉ? ሌላስ ምን ሰራው ይለዋል። ከዛ ይሄን አርጋል ሌላስ ከላይ እስከ ታች ተከፍሏል ብለ ጻፋሉ። ክብር ለእግዚአብሔር። የዕዳ ጽሕፈት ደመሰሰው ይላል ጳውሎስ። እስረኞች ድሮ ሲታሰሩ በሮማን መንግስት ዕዳቸው የታሰሩበት ምክንያት ምን ይሆናል? ይጻፋል። የታሰሩበት ሲወጡ ምን ይሆናል? ይደመሰስላቸዋል። ያ መከፈሉን በቅጣት መወገዱን በምህረት መወገዱ መደምሰሱን የዶክመንት ማስረጃ አለ። ክብር ለእግዚአብሔር። እዳይን ደምስሶታል ማለት ነው። ክርስቲያን ጊልት ያለው ክርስትና መኖር አይችልም። ከጊልት ደግሞ ምንድነው? ኃጢአታችን ኤክስኪውዝ በማድረግ አይደለም። ወደ ክርስቶስ ደም ጋር ለመምጣት ክርስቲያን ኦነስት መሆን አለበት። ያላንተ ደም ንጹህ ልሆን አልችልም። በምክንያት ኃጢአቱን ይቅር የሚል ጥቅስ እየጠቀሰና በክርስቶስ ደም ኃጢአተኛ ነኝ ብሎ የሚታጠብ አንድ አይደለም። ብዙ ክርስቲያን በጥቅስ ነው ራሱን የሚመረው፣ በመዝሙር ነው ራሱን የሚመረው። በክርስቶስ ደም ኃጢአታችሁ ኃጢአተኛ ነኝ። አሁን የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደሙ ያነጻል፣ ከኃጢአት ሁሉ ያነጻል። የእግዚአብሔር ስም የተባረከ። ይሄ ጌታ ኢየሱስ ክርስቶስ አዳኝ ሆኖ ፈጣሪ ሆኖ በክርስቶስ የተፈጠረውን ፍጥረት ከተበላሸ በኋላ ጌቶች ነን አለቆች ነን ስልጣናት ነን የሚሉትን በሙሉ ስልጣናቸውን ሽሮ ከሞት ተነሳ። ስልጣን ሁሉ በሰማይና በምድር ተሰጠኛ ለማቴዎስ 28 ላይ። ክብር ለእግዚአብሔር። እኔ ዱሮ ይሄ ነገር እንዴት እንደሚረዳኝ ለግራቸው አልችል። ለምን በደርግ ዘመን መስበክ እንደማንችል መመስከር እንደማንችል ስደት እንደሚያመጣ ነበር። አንድ ጊዜ መጽሐፍ ሳነብ አንድ እግዚአብሔር ሰው ወደ ኮሙኒስት አገሮች መጽሐፍ ቅዱስን ያዘ ለመውሰድ ለማገልገል ያስባል። እና ማቴዎስን ተመለከተና ሲመለከት ስልጣን ሁሉ በሰማይና በምድር ምን አረገኝ? ኢየሱስ በሰማይ በምድር ባለ ስልጣን ሆኖ የማንን ሊቼንስ አወረቀት ነው ምፈልገው አለ። ይሄ እግዚአብሔር ሰው የማንን ላይሰንስ ነው ምፈልገው አለ። ባለ ስልጣኑ ሂዱ ወደ ዓለም ሁሉ ብሏል ይሄዳለው አለ። ክብር ለእግዚአብሔር። አንድ ጽሑፍ ላይ ሳነብ አንድ እግዚአብሔር ሰው በኮሙኒስት በራሻ ኮሙኒዝም በነበሩበት ጊዜ መጽሐፍ ቅዱስ ይዞ ለመግባት አስቸጋሪ ነበር። ጌታ ሆይ አለ በመድር በነበርክ ጊዜ ሰዎችን አይን አብርታለህ እኔ መጽሐፍ ቅዱስ እጄዚ መግባት ፈልጋለሁ አይናቸውን አሳውራል መጽሐፍ ቅዱስ ይያዝ። እግዚአብሔር ይመስገን። መጽሐፍ ቅዱስ ባለ ስልጣን ነው ኢየሱስ። እኔ አንዴ ደርግ ባለ ስልጣን በጣም ሲያስፈራራን ሽጉጣ ጥቆዛ በእኛን ለማሳደድ እንትን ሲል አንተ የምትናገረው ስለኔ ነው መጽሐፍ ቅዱስ መከተል ምንድነው ስለው እናንተ የምታነቡት መጽሐፍ ቅዱስ መመርመር አለበት። መጽሐፍ ቅዱስ ይመረምራል እንጂ አይመረምርም አልኩት። በጳጳሱን አስመርምራለን አለ። ጳጳሱን ይመረምራል አልኩት። በዚያን ጊዜ የኤርትራ ክፍለ ሀገር አስተዳዳሪ ጄኔራል ጌታቸውን አደው የሚባሉ ነበሩ። የአየር ወለድ አዛዥ በጄኔራል ጌታቸውን አደው እናስመረምራለን አለ። ምን ያውቃሉ እሳቸው ስለ መጽሐፍ ቅዱስ? እሱንም ይመረምራል አልኩት። ክብር ለእግዚአብሔር ይሁን። በደርግ ፈቃድ አይደለም ክርስቲያን ሆነን በአንደርግራውንድ የኖር ነው። ኢየሱስ ጌታ ስለሆነ ክብር ለእግዚአብሔር። ጌታ ስለሆነ የእግዚአብሔር ስም የተባረከ። ስለዚህ ተመልከቱ ወገኖቼ፣ አለቅነት ስልጣን ተሽሯል። ክርስቲያን ይሄንን ሲረዳ ምን ማድረግ አለበት? አጋንንት አሁን ያለው ሰው ብታዩ ምንድነው የምትሉት? እንደው ጌታው አንድ የተቀባ አገልጋይ ትላላችሁ ወይስ ይሄን ጌታ ትጠራላችሁ? አይ ይሄን እንኳን አንድ ጊዜ አንድ ወንድም አይኑን አፈጠጠባቸው አጋንንት በአንዷ ውስጥ ሆኖ አሉና ለመውጣት መሞከሩ ክርስቲያኖች አንዳንዶች ወጡና በጣም ሲያጎረጠርት ፈሩት። በጣም በሴት ውስጥ ሆኖ እና ፈሩት። እንዴት እሸሻለሁ ከአጋንንት በኢየሱስ ስም ማለት ጀመረ። ሰይጣን ያስፈራራል። እንደ አንበሳ ነው እንጂ የሚያገሳው አንበሳ አይደለም። እንደ አንበሳ ነው የሚያገሳው። ሰይጣን በውሸት ነው የሚሰራው። ሰይጣን በዓለም ላይ ስልጣን የሚባል ነገር የለውም። ከጌታ ከኢየሱስ ክርስቶስ ውጪ በሰው ልጆች ሕይወት ውስጥ በእግዚአብሔር ፍጥረት ውስጥ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን ኢየሱስ ከሚባለው ጌታ ውጪ ማንም ስልጣን ኃይል ያለው የለም። ጉልበት ሁሉ ይንበረከክለታል። ምላስ ሁሉ ማን ይለዋል? ክብር ለእግዚአብሔር። ይሄ ጌታ እኔና እናንተ ውስጥ ይኖራል። ተመልከቱ ምን እንዳለ ቅድም ባነበብኩላችሁ። ወደ መዝጊያው እንምጣ። ዮሐንስ ወንጌል ላይ ያለው ምን እንደሚል ኢየሱስ ክርስቶስ ለዘላለም ከኛ ጋር እንዲኖር ተመልከቱት። ቁጥር 15 ብትወዱኝ ትእዛዜን ጠብቁ አለ። እኔም አብን ምን አረጋለሁ? እለምናለሁ። ለዘላለም ከእናንተ ጋር እንዲኖር ምን ይሰጣችኋል? ካንፈርተር ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ምን ታረጋላችሁ? ውድ ወገኖቼ በመንፈሳዊ ህይወታችን ላይ ትራንስፎርሜሽን በደንብ ከፈለግን ይሄንን በውስጣችን የሚኖረውን መንፈስ ቅዱስን ምን ማድረግ አለብን? ማውቅ አለብን። እግዚአብሔር የተመሰገነ። ኢየሱስ ያደረገውን አይተናል። ይሄ መንፈስ ቅዱስ እኛ ውስጥ የገባው ኢየሱስ ከሞት ሲነሳ መንፈስ ቅዱስ እኛ ውስጥ ሲገባ አንደኛ ልጆች አድርጎን ነው የሚመጣው። የሱ የልጅነት መንፈስ ነው። እሱ ከሞት የተነሳበት መንፈስ ነው። ሮሜ ምዕራፍ 8ን ተመልከቱት ምን እንደሚል። አሁን ሰውነታችን ሟች ነው። እዚህኛ በመድር ላይ አለን፣ ደካማ ሰዎች ነን። ነገር ግን መጽሐፍ ቅዱስ እንደሚነግረን ከዚህ ሞቶ ከተነሳልን ጌታ ጋራ የምንገናኘው መገናኛችን መንፈስ ቅዱስ ነው። ቁጥር 9 ጀምሮ ተመልከቱት። እናንተ ግን እግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን አይደላችሁ። ይሄ በሰፊው ገና የምናየው ነው። ውድ ወገኖች የእናንተን ማንነት የሚለውጠው በውጫዊ ህይወታችሁ ላይ የሚመጣ ለውጥ ሳይሆን ውስጣችሁ ያደረው መንፈስ ቅዱስ ነው። አይደንቲቲያችሁ አይደንቲቲ መንፈስ ቅዱስ ነው በሉ። ክብር ለእግዚአብሔር። አንድ ሰዎች በመንፈስ መሆንን እንትም ያደርጉት በሚያደርጉት ነገር ነው። በመንፈስም ይሆኑት እና በስራቸው ሲሄዱ ስጋውያን ናቸው። ቸርች ሲመጡ መንፈሳውያን ናቸው። የሚያደርጉት ነገር ያሉበት ቦታ ነው። ይሄ መንፈሳዊ ቦታ ነው ስካሉ መንፈሳዊ የሚሆኑት እዚህ ነው። ሾፕ እና ቡና እንጠጣ ስታርባክስ ሲባል ስጋውያን ናቸው። እንደዚህ ነው ብዙ ክርስቲያን የሚያስበው። ግን የእግዚአብሔር ቃል ምን እንደሚል ተመልከቱ። የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። የኔን ስታተስ ማንነቴን የሚቀይረው በውስጥ ያለው የእግዚአብሔር መንፈስ ነው። መቼ ነው መንፈስ ቅዱስ እናንተ ጋር የሚኖረው? የሰንደይ ክሎዝ ለብሳችሁ ቸርች ስትመጡ ነው እ ነው እንዴ? ስታርባክስ ስትሄዱ አለ መንፈስ ቅዱስ? አይስክሬም ስትበሉ አለ? ክብር ለእግዚአብሔር። ምሳ ስትበሉ አለ? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ሪዛይድ ቢያደርግ በውስጣችሁ ቢኖር በመንፈስ እንጂ በስጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ይሄ ድል አድራጊ የጌቶች ጌታ ሆኖ አለቅነትን ስልጣንን ከሻረው ጌታ ጋር የምንገናኘው የእሱ ወገን የምንሆነው የእሱ አጋር የምንሆነው የእሱ ለእኛ የሚሆንልን የእሱ መንፈስ እኛ ውስጥ ካለ ነው። የክርስቶስ መንፈስ የሌለው ከሆነ የእርሱ ወገን አይደለም። ቸርች በመሄድ አይደለም፣ ሃይማኖት የሚባል እንደዚህ አንድ ድርጅት አለኝ በማለት አይደለም። የኢየሱስ መንፈስ እኔ ጋር መኖር አለበት። ሰይጣን ይህንን ሲያይ ያውቃል። የጌታ መንፈስ ያላቸውና የሌላቸውን ያውቃል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ይሄ ሰውነታችን ገና ትንሣኤ አላገኘም። ሊያገኝ ተስፋ አለው። ኢየሱስ ተነስቷል። ይነሳል ሰውነታችን። ጌታ በሕይወት ካለን ከመጣ በቅጽበት ዓይን እንለወጣለን። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ኢየሱስ በመንፈሱ ያደረበት መንፈሳችን ሕያው ነው። ሃሌሉያ። ውድ የጌታ ልጆች እስኪ አንድ ጥያቄ ልጠይቃችሁ። ኢየሱስ እናንተ ውስጥ የት ነው ያለው? የት ነው ኢየሱስ ያለው? በውስጣችን። ልጆች ከሰንደይ ስኩል መጥተው ነው፣ አይዟችሁ፣ አልተወረራችሁም። ዚስ ዴይስ እንደዚህ ትርምስምስ ሲመጣ ቴሮሪዝም ነው የሚያስበው። ስለዚህ ኢየሱስ ክርስቶስ በውስጣችን፣ መንፈሳችሁ በጽድቅ ምክንያት ያው ነው። ቁጥር 11 ተመልከቱት። ነገር ግን ኢየሱስን ከሙታን ያስነሳው ሃሌሉያ የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ምን ይሰጣችኋል? ለሚሞተው ሰውነታችሁ ምን ይሰጣል? ከናካቴው ለዚህ ሰውነታችን ራሱ ዋስትና የሆነ መንፈስ ነው የተሰጠን። ዋስትና በሞት እነሳለሁ በየማምነው ኦሬዲ የትንሳኤ መንፈስ ዋስትና ሆኖ ተሰጥቶናል። የርስት ባያጃ የሆነ መንፈስ ቅዱስ ተሰጥቶናል። ውስጣችን ኦሬዲ አለ። ክብር ለእግዚአብሔር። በዚህ ደካማ ሰውነት ውስጥ ኢየሱስን ከሙታን ያስነሳ መንፈስ አለ። መጽሐፍ ቅዱስ ምን ይላል? በእናንተ ያለው በአለም ካለው ምን ያረጋል? ይበልጣል። ስንቶቻችሁ መንፈስ ቅዱስን ዕውቅና ሰጥታላችሁ? ስንቶቻችሁ ልብ ትሉታላችሁ? The moment you recognize, acknowledge ስታረጉ እግዚአብሔር መንፈስ presence ብዙ ነገር በመንፈሳዊ ህይወታችሁ ላይ ለውጥ ያመጣል። ይሄን ወደፊት በስፋት እንመለከታለን። ጌታ ኢየሱስ ዛሬ መታሰቢያውን ስንወስድ አንድ ነገር ልብ ልትሉ ይገባል። የጌታን መገኘት ብዙ ቤተክርስቲያናት የሚመለከቱት በእንደነዚህ ስርዓቶች ብቻ ነው። እኛ እንደዛ አይደለም እናምነው። ኢየሱስ በመንፈሱ ውስጣችን ይኖራል። ክብር ለእግዚአብሔር። መታሰቢያ ሲዘጋጅ ብዙ ቦታ መታሰቢያ ሲዘጋጅ in the absence of the person ነው የሚዘጋጀው። ያ ሰው ወይ ሞቷል ወይ ሌላ ቦታ ነው ያለው መታሰቢያ ይደረጋል። ብዙ ጊዜ እንደዛ ነው የሚደረገው። But the Jesus that we celebrate here ለኔና ለናንተ ያፈሰሰው ደሙ የዋለውን ውለታ የተቀበለው መከራ እናስባለን እንጂ ሞቶ የተነሳው ኢየሱስ በውስጣችን በመንፈሱ ይኖራል። ክብር ለእግዚአብሔር። ክብር ለእግዚአብሔር። አብሰንት ሆኖ አይደለም ኢየሱስ ክርስቶስ። እኔና እናንተን ሰው ብቻ ከመሆን አድኖናል። የእግዚአብሔር መንፈስ ያለብን ብልቶቹ አድርጎናል። መንፈሱ ውስጣችን ስላለ አፋችን አፉ ሆኗል። እጃችን እጁ ሆኗል። እግራችን እግሩ ሆኗል። ሴክሬድ የሆነ ነገር በህይወታችን ተከናውኗል። አንድ ጊዜ አንድ ሰው በካርታ ሊጫወቱ ሰዎች ጠየቁት። አራት ሰው አጡና አራተኛ ሰው አጥተው በባቡር ሲሄዱ ባክና አብረን እንጫወት አሉ። እጄን ይዤ አልመጣሁም አላቸው። ሳቁና ያው እጁን ስለሚያዩ ባክና እንጫወት አሉት። እኔ ከልቤ ነው የምነግራችሁ እጄን ይዤ አልመጣሁም አላቸው። ሲሪየስ መሆኑን አዩና የማን እጅ ነው አሉት። ታሪኩን ልንገራችሁ፣ ይሄ እጄን አይደለም፣ ሲፈጥረኝ የሱ ነበርኩ። የሱ የነበርኩት የኔ ሆንኩኝ በሰይጣን ስተት። አሁን ዋጅቶኝ እንደገና መልሶ ራሱ አርጎኛል። ከዚህ በኋላ እኔ አይደለሁ። የማን ነኝ? እጄ ማን ነው? እግሬ ማን ነው? በክርስቶስ ተፈጠረ። በክርስቶስ ተዋጀ። ውስጣችን ይኖራል። ብልቶቹ አድርጎናል። ቤታችሁ የማን ነው? ትዳራችሁ የማን ነው? ኑሯችሁ የማን ነው? ብትማሩ ለማን ነው? ብታገኙ ለማን ነው? የእግዚአብሔር ስም የተባረከ ይሁን። ይሄንን እንድታስቡ ፈልጋለሁ። ይሄንን ያሰብን ነው ዛሬ ጌታን እራት ምን ወስደው። እግዚአብሔር ስም የተባረከ ይሁን። ቆመን ይሄን ቃል እናነባለን። እንደ ኮሚትመንት እንድትወስዱ ትፈልጋለሁ ይሄንን ቃል። ሮሜ ምዕራፍ 14ን ታወጣላችሁ። ሮሜ ምዕራፍ 14 እንደ ኮሚትመንት እንድንወስድ ይገባል። አብረን እናነባዋለን። ከኔ በኋላ አብራችሁ ትላላችሁ። መጽሐፍ ቅዱስ የሌላቸው ስላሉ ከቁጥር 7 ጀምሮ ከኛ አንድ ስንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን። ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል ሕያውም ሆኗል። እንዲገዛይ ነው የሞተው በሉ እስቲ። እዳዬን ሊከፍል ነው ብቻ አትበሉ ፕሊዝ። አጥያት ይቅር እንዲለኝ ነው ብላችሁ አትበሉ ፕሊዝ። እንዲገዛይ ነው የሞተው በሉ እስቲ። ለምንድን ነው የሞተው ይላል? ሙታንንም ሕያዋንንም እንዲያረግ እንዲገዛ እንዲገዛ ይግዛን ጌታ። የናዝሬቱ ኢየሱስ ዛሬ መታሰቢያን ስንወስድ የተገዛንበትን የሞትህን ያፈሰስከውን ደም ልናስብ በዚህም የሕይወት መታደስ እንዲኖርልን ወደ አንተ የበለጠ እንድንጠጋ የዋጃትን የፈጠርካትን ሕይወታችንን የበለጠ ላንተ አስገዝተን እንድንኖር ይሄ የሰማነው ቃል ይቀድሰን፣ ይሄ የሰማነው ቃል ያንጸን። ክብር ምስጋና ላንተ ይሁን። ለዚህ ሁሉ ያበቃህን እግዚአብሔር ልጅ ኢየሱስ፣ ካለ መኖር ወደ መኖር ያመጣህን፣ በበደል በኃጢአታችን ሙታን የነበርነውን በሰይጣን ኃይልና ስልጣን ስር በጨለማ ኃይል ስር ስንገዛ የነበርነውን ሁሉ ያዳንከን፣ በቅዱስ አጠራር የጠራህን፣ ብዙ በደላችንን ሞትን ያነገሰበንን የአዳምንም ኃጢአት ሁሉ ሽረህ፣ ኦ ጌታ ሆይ አንተ በሰራው ጽድቅ በጸጋ ስጦታ በተገኘ ጽድቅ በጸጋ ብዛት በሕይወት አነገስከን። ክብር ምስጋና ላንተ ይሁን። ይሄ እውነት በውስጣችን ያብብ፣ ይሄ እውነት በውስጣችን ይብራ፣ ይሄ ጸጋ ለእኛ ይታደል። ክብር ላንተ ይሁን። ስም ለዘላለም እስከ ዘላለም ይባረክ፣ በጌታ በኢየሱስ ክርስቶስ ስም አሜን። አሁን የጌታን ራት እንወስዳለን። ወገኖች ወደዚህ ይመጣሉ።
ሁላችንም እንጸልይ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24ን በጌታ ስም አነባዋለሁ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንጸልያለን። ቅዱስ ቅዱስ ቅዱስና ሕያው የሆን ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ ስለነበረን ጊዜ ስሜ ተባረከ ይሁን። እግዚአብሔር ሆይ ጥበቃ ሳይለየን ለዚህ ቀን ለዚህ ሰዓት ስላበቃህን ስሜ ይባረክ። እግዚአብሔር ሆይ በዚህ ሰዓት ደግሞ ጌታ ሆይ መታሰቢያህን ስንወስድ ጌታ ሆይ በመካከላችን ትገኝ ዘንድ እንለምናሃለን። እግዚአብሔር ሆይ ስለ ስጋ ብለ ጌታው ስጋ ስለ ተቆረሰልህ እናመሰግናለን። በዚህ ሰዓት ስለኛ የሞተልንን ስጋህን እናስባለን። እግዚአብሔር ሆይ ባንተ መከራ ምክንያት እኛ ዛሬ ሰላም አግኝተናልና ስሜ ይባረክ። እግዚአብሔር ሆይ ኃጢአታችንን ተሸክመ ዛሬ ጻድቆች ሆነናልና ስሜ ይባረክ። እግዚአብሔር ሆይ ባንተ ቁስልኛ ተፈውሰናልና ስሜ ይባረክ። እግዚአብሔር ሆይ እኛ እያንዳንዳችን እንደ በጎች እንቅበዘበዝ ነበር፣ ዛሬ ግን እረፍት አግኝተናልና ስምህ ይባረክ። እግዚአብሔር ሆይ በአንተ በጌቴሰማኒ የሆነ እያዘንክ እያለቀስክ በብዙ ድንጋጤ ላብ እያበላበ ጌታው ስትቃትት ስለነበርክ ዛሬ በሰላም ስለምንኖር ስምህ ይባረክ። እግዚአብሔር ሆይ ከአንተ መከራ የተነሳ ብዙ ነገር ሆኖልናልና ስምህ እንባርካለን። ስለ እኛ ጌታው የሞተውን የቆሰለውን የተከፈለውን ስጋህን በዚህ ሰዓት እናስባለን። ጌታ ሆይ ስለዚህ ሁሉ ስም ይባረክ። ይህን ሁሉ በአንድያ ልጅ በናዝሬቱ በኢየሱስ ክርስቶስ ስም አሜን።
እንደዚሁ በጸሎት መንፈስ እያለን አንደኛ ቆሮንቶስ ምዕራፍ 11 ከ4 እስከ 27 ያለውን አነባለሁ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን መታሰቢያ አድርጉታል። ይህን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና እንጸልያለን። እግዚአብሔር አባት አምላካችን ሆይ እናመሰግናለን። ጌታ ሆይ ይህን ደግሞ የከበረ ስርዓት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ጌታ ሆይ ስለሰጠን ክብርና ምስጋና ለስም ይሁን። ይህን ስርዓት ስናከብር ጌታ ሆይ ክርስቶስ ስላፈሰሰው ስለበደላችን ስለኃጢአታችን ጌታ ሆይ ያሰብን እግዚአብሔር ደግሞ ይህ ደም ከኃጢአታችን ሁሉ ስለሚያነጻ ጌታ ሆይ ከዛም በላይ ደግሞ ኃጢአታችንን ጌታ ሆይ ስለሚፈቅ ጌታ ሆይ እናመሰግናለን። ጌታ ሆይ ይህንን ስርዓት ጌታ ሆይ በህይወታችን ሁሉ ጊዜ ያሰብን ጌታ ሆይ ስለፈሰሰው ደምህ ጌታ ሆይ ያሰብን እንድንኖር አንተ እርዳን። እግዚአብሔር ሆይ በነገሮች ሁሉ ክብርና ምስጋና ለስም ይሁን በልጅ በኢየሱስ ክርስቶስ ስም።
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እና 17 በጌታ ስም አነባዋለሁ። የምን ባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምን ቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። የጌታ ቤተሰቦች አሁን ለማዕድ ወደዚህ መጣችሁ ቂጣውንና ወይኑን ተወስዳላችሁ። ከዛ ወስዳችሁ በቦታችሁ ተቀመጡና አብረን እንወስዳለን።
Let me make up my mind. Let me talk again.